የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 1 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ጀመረን።
በቅርቡ የተቋቋመውና የአዲስ አበባ ባላደራ ምክር ቤት ባልደራስ እየተባለ የሚጠራው ቡድን ዋና ጻፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል።
እንግዲህ ይሄ አሁን መስያሉበት ቦታ መብራት የሌለው ጨለማ ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ ዘክስ ደባሶስተኛ ሰው ነው ተቀምጣ።
የባላደራ ምክር ቤቱ መስራች እስክንድር ነጋን ነው የሰማችሁት። አነጋግረነዋል።
በደቡብ ክልል ደቡብ ኦሞ ዞን እንደ ሚንጊና የሴት ልጅ ግርፋትን የመሰሉ ጎጂ ናቸው የተባሉ ባህሎችን በተመለከተ አንድ ዘገባ ይኖረናል። ሰዓቱን ጠብቆ ይሰማል።
አብራችሁን ከመሻችሁ ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። ዜና እናስቀድም።
አፍሪካ ዛሬ ሰኞ በይፋ በተጀመረው የአህጉራዊ ነጻ ንግድ ስምምነት አማካይነት የሰላምና የብልጽግና ምዕራፍ ልትያያዝ እንደምትችል ተገለጸ። ትናንት ኒጀር ላይ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ የአህጉሪቱ ቁጥር 1 ባለግዙፊቹና ቤኒን የነጻ ንግድ ስምምነቱን የፈረሙ ሲሆን ኤርትራ ብቸኛዋ ስምምነቱን ያልተቀላቀለች ሀገር ሆናለች። ስምምነቱ ከተሳካ የ3.4 ትሪሊዮን ዶላር ነጻ ንግድ ቀጠና በመፍጠር የሥራና የልማት ዕድሎችን እንደሚከፍት ኤክስፐርቶች ተንብየዋል። ትናንት እሁድ ስምምነቱ የተከናወነው 17 ወራት የፈጀ ብርቱ ድርድርና ጭቅጭቅ ከተካሄደ በኋላ ሲሆን እንደ ኤክስፐርቶቹ ትንበያ በአፍሪካ ሀገሮች መካከል የሚካሄደውን የንግድ እንቅስቃሴ በሶስት ዓመት ጊዜ ውስጥ በ60% ያሳድገዋል።
የሶማሊያው ታጣቂ ቡድን አልሸባብ ካለፈው ሳምንት ረቡዕ ወዲህ 18 ሰዎች መገደሉ ተገለጸ። በዩናይትድ ስቴትስ ያየር ጥቃት ተወጥሮ የሚገኙ ታጣቂ ቡድን ትላንት እሁድ በደቡባዊዋ ጃማሜ ከተማ የአልሸባብ ፍርድ ቤት የቀረቡ 4 ሰዎች ዳኛው ወንጀል ፈጽመዋል ብሎ ውሳኔ እንደሰጠ ወዲያውኑ ቅጣቱን ፈጽመዋል። የሶማሊያ መንግስት ወታደሮች ናቸው ተብለው የተወነጀሉ 2 ወንዶችና ለኬንያ ተሰላለች የተባለች የ20 ዓመት ሴት በጥይት ተደብድበው ተገድለዋል። ከዚያ በማስከተል የ16 ዓመት ሴት ልጅ አስገድዶ ደፍሯል። የ18 ዓመት ወጣት በአደባባይ በድንጋይ ተወግሮ ተገድሏል። ተከሳሹ አረ በስምምነት ነው ብሎ ቢከራከርም ዳኛው በጊዜው ባለትዳር ሆነ ስታበቃ ይህንን መፈጸምህ ሞት ይገባሃል ብሎ እንደፈረደበትም ተዘግቧል። ቅዳሜ ዕለት ሳላግሌ በመትባል ከተማ ለሶማሊያ መንግስት ለኬንያና ለዩናይትድ ስቴትስ የስለላ ድርጅት ሰላላችኋል ያላቸውን 10 ወንዶች ረሽኗል። በሰዎቹ ላይ የሞት ቅጣት የተፈረደባቸው በጽንፈኛው ቡድን ፍርድ ቤቶች ሲሆን ጠበቃ እንዲቆምላቸው አልተፈቀደላቸውም። ታጣቂው ቡድን ሰዎቹ የተከሰሱበትን ወንጀል መፈጸማቸውን አምነዋል ቢሉም ነቃፊዎች ግን በድብደባ ብዛት እንደሆነ ይጠረጥራሉ።
ብሪታንያ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ችሎታ ቢስና በራሳቸው የማይተማመኑ አስተዳደራቸውንም ለየት ባለ ደረጃ የተተራማመሰ ያሉ በድብቅ የሾለኩ ዲፕሎማሲያዊ መልእክት ልውውጦችን ምንጮች ለማወቅ ስትሯሯጥ ውላለች። ለረጅም ጊዜ ለዩናይትድ ስቴትስ ከማናቸውም የበለጠ የቅርብ ወዳጅ የሆነችው ብሪታንያ አምባሳደሯ ኪም ዴሬክ ስለ ዩናይትድ ስቴትስ መሪ የተሰጠ የነቀፌታ አስተያየቶች ይፋ መውጣታቸው ቢያሳፍሯትም ትክክል መሆናቸውን ግን አላስተባበለችም። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ቃል አቀባይ ለጋዜጠኞች ሲናገሩ የኬብሎቹ ሾልኮ መውጣት ተገቢ እንዳልሆነና በእርግጥም የሚያሳዝን አድራጎት መሆኑን ለትረምፕ አስተዳደር አቋማቸውን አስታውቀናል ብለዋል። ዋሽንግተን ጉብኝት ላይ ያሉት የብሪታንያው የንግድ ሚኒስትር ሊያም ፋክስ ከፕሬዚዳንቱ ልጅና አማካሪ ከኢቫንካ ትራምፕ ጋር ሲገናኙ ይቅርታ እንደሚጠይቋቸው ገልጸዋል።
ኢራን የኒውክሌር መርሃ ግብሯን ለመገደብ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተደረሰው ዓለም አቀፍ ስምምነት ከወሰነላት ዩሬኒየም የማበልጸግ መጠን ማለፏን የሀገሪቱ የኒውክሌር ኃይል ድርጅት አስታወቀ። በውሉ የተወሰነላት 3.67 ከመቶ የነበረ ሲሆን የኒውክሌር ድርጅቱ ዛሬ እንዳስታወቀው ከ4.5 መቶ አልፋለች። ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው አመት አሜሪካ ከውሉ እንድትወጣ ማድረጋቸውን ተከትሎ የጣሉባትን አሽመድማጅ የኢኮኖሚ ማዕቀብ እንድትቋቋም ከሌሎቹ የውሉ ፈራሚዎች እርዳታ የማታገኝ ከሆነ 20 ከመቶ ዩራኒየም ልታበለጽግ እንደምትችል አስታውቃለች። በ5% የበለጸገ ዩራኒየም ለኒውክሌር ኃይል ማመንጫ ነዳጅ ለማምረት በቂ ሲሆን ኒውክሌር መሳሪያ ለመስራት ከሚያስፈልገው 90% የበለጸገ ዩራኒየም ግን በእጅጉ ያነሰ ነው። የተባበሩት መንግስታት የአቶሚክ ኃይል ድርጅት ኢራን በስምምነቱ ከተፈቀደላት ገደብ ማለፏን የማረጋገጥ ሂደት ላይ መሆኑን ገልጿል። ከዓለም አቀፉ ውል ተፈራራሚዎች አንዱ የሆነው የአውሮፓ ህብረት በበኩሉ የቴህራን እርምጃ እንዳሰጋውም አስታውቋል። ሩሲያም የኢራን ድርጊት እንዳሳሰባት ገልጻለች። ሆኖም ፕሬዚዳንት ትራምፕ የዩናይትድ ስቴትስን ከወከሉ ከውሉ ማስወጣታቸው ዓለም አቀፋዊ መዘዝ እንደሚያስከትል አስጠንቅቀን ነበር ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭን አስገንዝበዋል። ትላንት እሁድ ፕሬዚዳንት ትራምፕ ኢራንን ብትጠነቀቂ ይሻልሻል ሲሉ ማስጠንቀቂያ ሰጥተዋታል። ምን እርምጃ እንደሚወስዱ በጋዜጠኞች ለቀረበላቸው ጥያቄ ዝርዝር ውስጥ ሳይገቡ ኢራን ፈጽሞ የኒውክሌር መሳሪያ ባለቤት አትሆንም የሚለውን አቋማቸውን ደግመው አሰምተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀደም ሲል ወዳስተዋወቅናችሁ ዘገባ ነው የምናልፈው። በቅርቡ የተቋቋመውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ እያለ የሚጠራው ቡድን ዋና ጸሐፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል። ዛሬ ፍርድ ቤት ቀርቦ የ28 ቀን የጊዜ ቀጠሮ ተጠይቆበታል ተብሏል። መዝገቡ ቀጠሮ የተጠየቀበት በቅርቡ እንደ አዲስ ተሻሽሎ ይወጣል በተባለው በቀደመው የሽብር ሕግ መሰረት መሆኑም ታውቋል። ሀብታሙ ስዩም የቡድኑ መስራች እስክንድር ነጋን አነጋግሮታል።
የቀድሞው የንቁ መጽሔት አቃቢ አርታኢ የአውራምባ ታይምስና አዲስ ገጽ ህትመት ውጤቶች ባልደረባ ጋዜጠኛ ኤልያስ ገብሩ በቁጥጥር ስር እንደዋለ ተሰምቷል። ኤልያስ በቅርቡ የአዲስ አበባ ባላደራ ምክር ቤት ባልደራስ ከተሰኘው የአዲስ አበባ ነዋሪዎችን መብትና ጥቅም ለማስከበር እንደሚሰራ በሚናገረው እንቅስቃሴ ውስጥ በዋና ጸሐፊነት እየሰራ ነበር። በቁጥጥር ስር የዋለውም ከባልደራስ ስብሰባ መልስ እንደሆነ የምክርቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ይናገራል።
ኤልያስ ገብሩ በትክክል የታሰረው ቅዳሜ ዕለት የአዲስ አበባ ባላደራ ምክር ቤት ስብሰባ ነበር፣ የአመራሩ ስብሰባ ነበር። እዛ ስብሰባ ላይ ተገኝቶ የጨረስነው ዶ 2:30 አካባቢ ነበር። ከኔ ጋር በግል ነበር አብረን ያመሸነው እና 2:30 ላይ ስንለያይ እየተከተሉን ነበር ማለት ነው። ቀስ ብለው ከኛ ሲሰወር ቅዳሜ ዕለት 10 እና አላወቅንም ነበር። ቅዳሜም አላወቅንም እሁድም አላወቅንም። የተከራየው ቤት ግን አላደረም ነበር። ዛሬ ጠዋት ግን በአጋጣሚ አንደኛ ደረጃ ፍርድ ቤት ጊዮርጊስ ያለን አንደኛ ደረጃ ፍርድ ቤት በፖሊስ ተይዞ ሲቀርብ ቆናል።
ጋዜጠኛ ኤልያስ ገብሩ በአራዳ ምድብ ችሎት እንዲቀርብ በተደረገበት ወቅት አቃቢ ሕግ በባህር ዳር ከተማ ከቀናት በፊት ከተፈጠረው ችግር ጋር በተያያዘ እጠረጥረዋለሁ፣ በጸረ ሽብር ሕጉ መሰረትም ጉዳዩን የበለጠ ለማጣራት የሚረዳኝ 28 ቀን ይፈቀድልኝ ሲል መጠየቁን፣ ፍርድ ቤቱም ፍቃዱን መስጠቱን ጋዜጠኛ እስክንድር ነግሮናል። በአሁኑ ሰዓት ጋዜጠኛ ኤልያስ ገብሩ ከሌላኛው የባልደራስ አመራር ስንታየው ቸኮል ጋር በአንድ ክፍል ታስረው እንደሚገኝ የጠቀሰው ጋዜጠኛ እስክንድር አሁን በማረፊያ ቤት ውስጥ ያሉበት ሁኔታ አስከፊ መሆኑንም ይዘረዝራል።
እንግዲህ ይሄ አሁን መሸ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዛ ክፍል ውስጥ ሲገባ 3ኛ ሰው ነው የሚሆነውና በጣም ጠባብ ክፍል ውስጥ በጣም በተጠባበቀ ሁኔታ ውስጥ ማለት ማለት ነው። ጠባብ ነው፣ ጨለማ ነው፣ በጣም ቀዝቃዛ ነው። እነ ስንታየው ከተያያዙ ጀምሮ እስካሁን ድረስ ገላቸውን እንዲታጠቡ አልተፈቀደላቸውም። እንደ ልብ ሕክምና እያገኙ አይደሉም። ይሄ ክፍል ደግሞ ከሽንት ቤት ጎን ነው። በጣም ኃይለኛ ሽታ አለው። አንዱ ራሱ በሽታ የሆነባቸው ሽታው ነው እና በአጠቃላይ በጣም በጣም አስከፊ የሆነ ሁኔታ ውስጥ ነው ስለላለች።
ይሄ የተባለው ነገር እውነት መሆኑን ሲያረጋግጣችሁት እንዴት ነው? ከቤተሰባቸው ጋር ንግግር አድርገው ነበር ወይ?
አዎ፣ ቤተሰብ አይደለችም በየማለት ነው ብለው ግን ጠበቃ አገኘቻቸው።
ባለደራ ምክር ቤት ባልደራስ በራስ ተነሳሽነት የተቋቋመ አዲስ አበባና አዲስ አበባን በሚመለከቱ አቋሞቹ ጥቂት የማይባሉ ደጋፊዎችን እያፈራ ያለ እንቅስቃሴ ነው። ሆኖም እንቅስቃሴው ህጋዊ ዕውቅና የሌለው ነው ከሚለው ጀምሮ የባልደራ ስርምጃዎችን የሚተቹ ወገኖችም አልጠፉ። የባላደራ ምክር ቤቱን አባላትና እንዲሁም ደግሞ ምክር ቤቱ ኢትዮጵያ ውስጥ ያለውን ውጥረት የሚያቀዘቅስ ሳይሆን የሚያፋፋም አይነት እንቅስቃሴ ያደርጋሉ የሚል ትችት ይቀርባል። በዚህ ጉዳይ ላይ የምትለው ነገር ይኖር ይሆን?
ምን እንግዲህ እኛ ይሄ በዚህ ያለ ምላሽ ምን አድርገን ነው ያጣፋነው? ምን አድርገን ነው ያጣፋነው? እኛ በተዘመተብን መፍትን ለመከላከል ነው እንቅስቃሴ ያደረግነው። በሰው መፍት ላይ እናደነቅ ያም ተዘምቶብን በመፍታችን ላይ ተዘምቶብን በሰላማዊ ትግል ጠይቃቅል ያለ ነው። እዚያ ላይ እኛ አንደራደርም። ይኸው አሁን በሀሰት በሽብር ተከትለን ቢሆን ከሰላማዊ ትግላችን ምንም ንቅንቅ አላል ጠጠራ ምሳለ ከዚህ በፊትም አሁንም ጠጠራ እናነሳ እና በሰላማዊ መንገድ እስከታገልን ድረስ በሰላማዊ መንገድ እስከሄድን ድረስ አስተባባችንን እግለጹ እንዴት አድርጎ ነው የሀገሪቷን ፖለቲካ ያጣጣቸው?
አሁን በቁጥጥር ስር ያለው ጋዜጠኛ ኤልያስ ገብሩ ከዚህ ቀደምም በተደጋጋሚ ለእስር ተዳርጓል። በኢትዮጵያን አቆጣጠር በ2006 ዓ.ም ተመረተ ይሰራበት በነበረው እንቁ መጽሔት ላይ በታተመና ግጭትን ያባብሳል በተባለ ጽሑፍ ሰበብ ክስ ቀርቦበት ነበር። በ50 ሺህ ብር ዋስ ተለቆ በመከራከር ላይ የነበረው ኤልያስ በድጋሚ በህዳር 2008 ዓ.ም ተመረተ እንደገና ለእስር ተዳርጓል። ኤልያስ ባሳለፍነው ዓመት መጀመሪያ ላይ በምህረትና ይቅርታ ከተለቀቁ ጋዜጠኞች መካከል አንዱ ነው።
ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ወደ ደቡብ ነው የሚወስደን።
ወደ ደቡብ እንግዲህ ስናመራ በደቡብ ክልል ደቡብ ኦሞ ዞን እንደ ሚንጊና የሴት ልጅ ግርፋትን የመሰሉ ጎጂ ልማዶች እንግዲህ ይታወቃሉ በዛ ቦታ። አሁንም ግን አልቀሩም። ለ27 ዓመታት በዙሪያ የሰሩ ባለሙያ ናቸው ለቪኦኤ ይሄን የተናገሩት። ማህበረሰቡ ያመነበትን የህግ ማዕቀፍ ማበጀትና የመንግስት ጣልቃ ገብነት በእጅጉ እንደሚያስፈልግም እየተነገረ ነው። በዚህ ጉዳይ ላይ ዘጋቢያችን ዮናታን ዘብዲዮስ ቀጣዩን ዘገባ ልኩልናል። እንሆ
በደቡብ ክልል በደቡብ ኦሞ ዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞ ዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለሀገሩትም ሆነ ለራሳቸው ከሚሰጣቸው አበረክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን ያናኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይ ናትሪክት የሚያንጸባርቁበት መሳሮቻቸው ናቸው እነዚህ ባህላዊ ድርጊቶች። በዚህ ዞን ውስጥ የሚገኙ ባህላዊ ትርፋቶች በዚህ ዘናው ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሳው የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች በቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዳይሬክተር አቶ ገብረ ዳኘ ይህንን ያጠናክራሉ።
አመር ላይ አንድ ልጅ ተወልዶ አካለ ጎደሎ ሆኖ ቢፈጠር ሚንጊ የምስያሜ አለ። ያ ሚንጊ ማለት በቃ ኢምፒውርድ ጽዱ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገው ውስጥ ማጥሪያ እንትን ፒዩሪፋይ የሚያደርጉበት እና በዛ ፒዩሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ ነገሮች ሙሉ በሙሉ ቀርቷል ማለት አይደለም።
አቶ ዳኝ እንዳሉት በዞኑ ጎጂ ልማዳው ድርጊቶች ተብለው በመንግስትና በህዝብ በተለዩ በርካታ ልማዳው ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት።
ሐመር ላይ ክፍት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ። እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እንዲሁ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ
የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልተናና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢው መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት።
ባለበት መቀጠል አለበት። ብዙውን ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው፣ በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም፣ ትምህርት ቤት ብን መግባት የለባቸው፣ በሐመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበትም የሚል እሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሐመርም ወጣሰነችም ኛንጋቶምም እንደ ሰው መሰልጠን አለበት ነው ያረጋግናለሁ።
የባህሉ ባለቤት ፍላጎት ምንድነው?
የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሐመር ከብት ዝላይ ወቅት ላይ ሴቶች አይደረቁ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው። እኛ አሁን በዚች ቀዳዳ ነው የምንገባው።
ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ለዘገባው እናመሰግናለን። ባሳለፍነው ሳምንት 36ኛው የኢትዮጵያውያን የስፖርትና የባህል ፌስቲቫል በአትላንታ ሲከበር ሀብታሙ ስዩም በዛ ተገኝቶ ዘገባ ሲያስደምጠን ሲልክልን ነበር። ዛሬ ተመልሷል። ግን ደግሞ ዘገባዎቹ አልተጠናቀቁም። አብረውን አሉና ሁለት አስርት ዓመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገው አጭር ወግ እንዲቀርባል።
ኤልያስ ወንድሙ እባላለሁ። የፀሐይ አሳታሚ ድርጅት መስራች ነኝ እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ተቸግረን ነው ፀሐይ ፐብሊሸርን የጀመርነው እና ኢትዮጵያኖች በየዓመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካኔደራ ይሸጣል፣ ጨርቃጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት ታሪካችንን ካለማወቅ ነው የምንደነቁረው። ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክት ባለቤት ተገዥ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው እና ታሪካችንን ለማወቅ ደግሞ ታሪካችን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አስችሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት የዚህ ያሳለፍነውን አመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው ይሄ የተጀመረው። ኢትዮጵያ ውስጥ ትላንትና 60 ሚሊዮን ዛሬ 100 ሚሊዮን ህዝብ በላይ የሚኖርበት ሀገር ነው። እዛ ውስጥ መኖር ሀይቅ ውስጥ ያለች አሳ ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለህ። እዚህ ሊሚትድ ነው፣ ሪሶርሱ ሊሚትድ ነው፣ የሰው ኃይል ሊሚትድ ነው፣ ብዙ ነገር ሊሚትድ ነው። ግን በዛ ውጥረት ውስጥ ነው ታሪካችንን ለመንገር የሞከር ነው። ዓለም አቀፍ የኢትዮጵያ ጥናት መድበላችን የዘንድሮ ኢሹ በጣም ብዙ ጥሩ ጥሩ ነገሮች ይዟል። ይሄ 13ኛ ዓመቱን ይዟል። ኢትዮጵያውያኖች እንደ በታሪኩ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት የወቀሰን መጻፍ ማንችልበት ጊዜ ስለነበረ አብዛኞቻችን ውጭ ሀገር ነው መናሳትም የነበረው። አሁን ግን አዲስ በተፈጠረው የሰላም ችግር ምክንያት ምናልባት ካሁን በኋላ ኢትዮጵያ ውስጥ መንግስትን የወቀሰን መንግስትን፣ ኢኮኖሚውን፣ ፖለቲካውን፣ ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክል አልሆነ እየተነጋገርን ምናወጣበት እንዲሆን ነው እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት አመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበረ። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል። ግን እዚህ የተወሰነ ለማቅረብ ነው እዚህ ላይ ያወጣ ነው። የኛው ጀነራል ጥላሁን አርጋው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት ያዘ አነስት ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል እና ሰሞኑን እስካለ ምናልባት ወደኋላ 20 ዓመት ተመልሰህ እንደ ስራ ይህንን ትጀምረዋለህ ወይ ብትለኝ በጣም ስለሚከብ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁኝ። ግን የሚያስበልጠውና ያንን ደግሞ እንዲጠልቅና ወይም ደግሞ የስራውን ኃላፊነት ፍላጎት እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረበት። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረጁን ሰዎች መጠን ያን ያህል ስራውን የረባ ያደርገዋል። ግን እንደ አገር ታሪካችንን እኛ ካልተናገርን፣ ታሪካችንን እኛ ካልጻፍን፣ ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል እና እስካሁን ድረስ ያሳለፍነው ችግር ከሱ ጋር የተያያዘ ነው።
ቀደም ብለን በጠቀስነው የ36ኛው የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌስቲቫል ላይ እንዲሁ ያገኘናቸው ሌሎች ሰዎች አሉ። በፌስቲቫሉ ላይ የቀደመው የኢትዮጵያ አየር ኃይል አባላት ያዘጋጁት የታሪክ ማሳወቂያ አውደ ራዕይ ነበረ። ስለ አውደ ራዕዩ እንግዲህ ቀጣዩን ነግረውናል።
ካፕቴን ተሾመ ተንኮሉ ባላለው በቀደመው አየር ኃይል ውስጥ ተዋጊ ስኳድሮን ውስጥ ነበርኩኝ። ከዛ በኋላ ኢህአደግ ወደ ስልጣን ከመጣ በኋላ እና የቀደመው አየር ኃይል ፉሊ ከስራ ውጪ ሲሆን ከአመት በኋላ እንደገና ወደ አየር ኃይሉ ተቀራቅዬ በአስተማሪነት እስከ 1998 የኤርትራ ጦርነት በኋላ ከዛ በኋላ በተወሰነ ደረጃ 2 አመት የሆነ ክፍተት ነበረ። እንደገና ተመልሼ ደግሞ 2003 ድረስ አስተማሪነት ስራ ነበር። ኢትዮጵያ በነጻነት ቆይታለች ስንል የተከፈለ ዋጋ አለ። ያንን የተከፈለ ዋጋ ነው ለማሳየት የምንሞክረው። እስከ 1966 በንጉሱ ከዛ በኋላ ደግሞ የወታደራዊው መንግስትም ተቀይሮ አየር ኃይልን ፉሊ ተቀብሎ ስራውን ይሰራ ነበር። በኢትዮጵያ ውስጥ የተለያዩ ጦርነቶች ተካተዋል። እነኛን ጦርነቶች ግን በአስደናቂ ሁኔታ አየር ኃይሉ በአየር የበላይነት የሀገሪቷን የአየር ክልል ሲያስጠብቅ ነበር። በ1983 በአጋጣሚ የኢህአደግ በህዝባዊ ወያኔ አርነት የሚመራው የኢህአዴግ ጦር አገሪቷን ተቆጣጠረ። አገሪቷን በተቆጣጠረ ሰዓት ሰራዊቱን ያየር ኃይልን መስሪያ ቤት ሙሉ ለሙሉ ከስራ ውጪ ያደረገ እስከዛሬ ድረስ ማለት ነው። የታሪክ ክፍተት ተፈጠረ። ይሄን የታሪክ ክፍተት ትውልድ እንዲያቀው ያስፈልጋል። ለሀገር መስዋዕትነት የከፈሉ ትላልቅ ስራዎችን የሰሩ ጀግኖች አሉ። እነዚህን ጀግኖች ዛሬ ሀገር ልታስታውሳቸው ልታመሰግናቸው ወይም ስማቸውን እንኳን እንዲዘከር የተፈቀደበት ሁኔታ አይደለም። ሶ የክፍተት ተፈጠረ። የታሪክ ክፍተት እዚህ የምታየን በጣም ጁኒየር ያለን ጁኒየር ሆነን ያየር ኃይል አባላት ናት። እኛ እነዚህን ሰዎች ካላከበርን ሌላ ጀግና ማንንም ሊያከብር አይችልም። ይሄንን ክፍተት ለመሸፈን ነው እኛ ይሄንን መሰራው።
ስሜ አባቡ ደሴ ይባላል። 121 ቁጥር ነኝ በአውሮፓ ቁጥር ማለት ነው። ከዛ ጀምሬ እስካሁን ድረስ አለው አየራይልን አገር ግዬ ነው የወጣሁት። አየራይልን ለማሳወቅ ነው። ከዚህ የበለጠም ብዙ ታሪኮች አሉ፣ ግን ከብዙ አንጻር ማለት ያለን እንኳን ይሄን ሁሉንም ካቨር ማድረግ አይችልም። እንግዲህ የመጀመሪያው ጀነራል አሰፋ አያና የመጀመሪያው የአየራይል አዛዥ ናቸው። ሁለተኛው አበራ ወልደ ማርያም፣ ቀጥሎ ጀነራል አሰፋ ገብረስላሴ ኤርትራዊ ናቸው፣ ጃንሆይ ናቸው። ጀነራል ዮሐንስ አራተኛው ናቸው። ሳቾም ኤርትራዊ ናቸው። እንግዲህ ጀነራል ሶስተኛ አምስተኛ ናቸው። የኢትዮጵያ ጉዳይ ጀነራል ታዬ ጥላሁን ናቸው። እኔ ጀነራል ባንተ በላይ፣ የመጨረሻው ጀነራል አማ አም። ያው አየር ኃይልን ስም ለማስጠራት የሚያደርጉት ጥረት ነው፣ በራሳቸው የሰሩት ነው። ያው ስለ ኢትዮጵያ አየር ኃይል የተጻፈ መጽሐፍ ነው። እነዚህ ደግሞ መጽሔቶች ናቸው።
ኮሎኔል
አትላንታው ዝግጅት በቪዲዮ ተቀነባብሮ በፌስቡክ ገጻችን በዌብሳይታችን ላይ ተቀምጧል። ሌሎች ደግሞ በርከት ያሉ ቅንብሮችም አሉን፣ መከታተል ትችላላችሁ። በተለይ አየር ኃይሉ በምስል እያሳዩ ገላጭ በሆነ ሁኔታ ያሳያሉና ለአድማጮች ተከታተሉት። እንግዲህ እኛ የዛሬውን የጋቢና ቪዲዮ ጉዟችን በዚሁ አጠናቀናል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ ላይ አስተያየታችሁን ስጡን።
በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው ጽዮን ግርማና
ሀብታሙ ስዩም፣ እንዲሁም ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሩ ነው። በጋራ መልካም ምሽት ሰናይ ምሽት ይሁንላችሁ።
ጉዟችሁ የሰመረ ይሁን እያልን ከፀሐይ ዮሐንስ ጋር እንተዋቸዋለን።
ኩን ራዲዮ ሰገለ አሜሪካ